እንስጥልኝ አድማጮቻችን እንደምን አምሽታችኋል? ለጋቢና ቪ የሁድ ምሽት ሰኔ 5 2014 ዓ.ም መስተናግዶ ካሁን ሰዓት ጀምሮ ይደመጣል። የደንገረመው ካቀናባራችን ኤልያስ አስማራ ጋር በመሆን መስተናግዶን እየመራው አብራችሁ ቆያለሁ። ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያላችሁን ብራጣን ዘንላችኋል። ቆይታችሁ ከኛ ጋር ይሁን ዘንድ በአክብሮት እንጋብዛለን። እንሽቱ ቀዳሚ ያደረግነው ዘገባ ስደትን የተመለከተ ነው። በርካታ ኢትዮጵያውያን ወላጆች በስደት ከኢትዮጵያ ከወጡ በኋላ ትልቁ ህልማቸው ልጆቻቸውን ለትልቅ ስኬት ማብቃትና ማስተማር ማስመረቅ እንዲሁም ስራ ማስያዝ መሆኑን ይናገራሉ። ይህንን ለማድረግ ደግሞ ከልጅነታቸው ጀምሮ ክትትል ከማድረግ ጎን ለጎን በተለይም ለዩኒቨርሲቲ ትምህርታቸው የሚሆን በቂ ገንዘብ ማጠራቀም ይጠበቅባቸዋል። ለመሆኑ ወላጆች ወጪያቸውን ተቆጣጥረው ገቢያቸውን ማሳደግና በቂ ገንዘብ ለልጆቻቸው ትምህርት ማስቀመጥ የሚችሉት እንዴት ነው በሚለው ሐሳብ ዙሪያ ለመወያየት ስመኝሽ ቆየ በዚህ ሳምንት ውስጥ በዩናይትድ ስቴትስ ዋሽንግተን ዲሲ እና አካባቢዋ የገንዘብ ነክ ጉዳዮች አማካሪ የሆኑ እንግዳ ጋብዛ አነጋግራለች። እንግዳዋ በቅድሚያ ራሳቸውን በማስተዋወቅ ይጀምራሉ።
የቲ እሳቱ ወይም ደግሞ የትናይት እሳቱ ባላለሁኝ የሁለት ወንዶች ልጆች እናት ነኝ። እንግዲህ በሙያ ደረጃ በሪስፔክት እና በፋይናንሻል ሰርቪስ ውስጥ ላለፈው 22 ዓመት አገልግያለሁ። የቲ ፋይናንሻል ኤልኤልሲ መስራች እና ባለቤት ነኝ።
በተለያየ ምክንያት ወደ አሜሪካን ሀገር የሚመጡ ወላጆች ልጃቸውን በሚያሳድጉበት ጊዜ የሚገጥማቸው ችግሮች ወይም ተግዳሮቶች ምን አይነት ናቸው?
እነዛ የባህል አጀስትመንት ያስፈልገናል፣ የቫሉ አጀስትመንት ያስፈልገናል። ከምንኖርበት ይዘን የመጣ ነው ጥሩ ቫሉ እና እዚህ ካለው ጋር አጀስት እያደረገን የምንሄድባቸው ነገሮች ናቸው። ስለዚህ ብዙ አጀስት ከምናደርጋቸው ነገሮች ልጆችን ማነጋገር በባህላችን አልተለመደም። ስለዚህ ልጆችን ማነጋገር፣ መጠየቅ፣ ማዳመጥ እነዚህ ልጆች ስኬታማ እንዲሆኑ እኛም ደግሞ ምን ላይ መስራት እንዳለብን ዳይሬክሽን የሚሰጠን ነገር ስለሆነ እዛ ላይ ማስፈር ያስፈልጋል። በወላጅና በልጅ መሀል ራሱ ባውንድሪ ላይ ሊኖር ይገባል። ቀይ መስመር ብለን የምንለው መኖር አለበት። አባትና እናትም እንደፈለገ የማይናገርበት ቦታ አለ፣ ልጆችም እንደፈለጉ የማይናገሩባቸው ቦታዎች አሉ። እነዛን ለይቶ ማወቅ ያስፈልጋል። ስለዚህ ዓለም ሊቀበሉ የሚችል ልጅ ማዘጋጀት የሚችለው እንዴት ነው ብሎ የፈጠራ ችሎታውን ወላጅ ማዳበር አለበት። አለበለዚያ በዚህ በ21ኛው ክፍለ ዘመን ለማሸነፍ በጣም ከፍተኛ የሆነ የፈጠራ ችሎታ፣ ትዕግስት፣ እውቀት፣ ገንዘብ እና የተለያዩ ፍቅር በብዛት ይፈልጋል። እና ፍቺን ለምሳሌ ሰዎች እንደ ኖርማል ቫሉ አድርገው ወስደውታል። በሀገራችን እንደዚህ አይነት ነገር አይደለም። እናትና አባቶቻችን ስናገኝ ብዙ ሚስማች የሆነ የጋብቻ አይነት ስለሆነ በዛ ምክንያት ሰዎች ፍቺ ያ ነገር ልጆች ላይ የሚያመጣውን ነገር አስቆ ያለን ሰው በዛ ምክንያት ብዙ ሲቸገሩ ያለሁ ብዙ ኮንሰልት አድርጌ እጅግ በጣም አሳዛኝ በልጆች የምትሰኗለ በወላጅ የምትሰኗለ።
ወላጆች ሲያነሱ ከሰሟቸው ውስጥ ለምሳሌ ብዙ ወላጆች ረጃጅም ሰዓት ስራ ላይ ያጠፋሉ። 16 ሰዓት፣ 17 ሰዓት እስከ 20 ሰዓት ድረስ ይሰራሉ። በዚህ ጊዜ ከልጆቻቸው ጋር የሚያሳልፉት ጊዜ እጅግ በጣም የተወሰነ ይሆናል። ወላጆች ይህንን ሁኔታ ክፍተት እንዴት ነው መሙላት የሚችሉት? ጊዜ ለልጆቻቸው መስጠት የሚችሉት እንዴት ነው?
እነዚህ ሰዎች በዛ ባለቻቸው አንድ ዴይ ኦፍ ወይም ሁለት ቀን ዴይ ኦፍ እጅግ በጣም ልጆቻቸውን ሲኮተኩቱ ከሚያዩዋቸው ቤተሰቦች ጋር ቅርበት መፍጠር አለባቸው። የኛ ትልቁ ችግሩ አሁን ለምሳሌ ሌላ በዛው አካባቢ ላይ የሚኖር የሌላ ሀገር ዜጋ ይሁን የዚያ ሀገር ዜጋ ይሁን ግን ከራሱ አካባቢ የተለየ አንድ በዛው ካልቸራሊ ሌላው ቤተሰብ ምን እያደረገ እንደሚያሸንፍ ልንማር እንችላለን። ሁለተኛ ነገር የእነዛ ሰዎች የልጅ አያያዝ እኛ የምንፈልገው ግን ዛሬ ሁኔታው እንድናደርግ ካልፈቀደልን ከነዛ ሰዎች ጋር ችግራችንን አስረድተን እነዛ ሰዎች ሊደግፉን የሚችሉ ሰዎች መሆናቸውን ፍሬንድሺፕ በመመስረት የጠበቀ ነገር እንዲረዱን እኛና እነሱ ባህሪያችን አንድ ነው ወይ ወይም የተቀራረበ ነው ወይ በዛ ላይ ልጆችን ሊቀበሉ ይችላሉ። ሁልጊዜ እኮ አይሞላልንም። እኔም ራሴ አስ ሲንግል ፓረንት እና እንደ ሪል ስቴት እና ፋይናንሻል ሰርቪስ ፕሮፌሽናል አንዳንድ ጊዜ ቤቶች ሳሳይ የሚበሽበት ጊዜ አለ። ሰዎች አካባቢ ላይ ያሉ ባህሉን ማያውቃቸው ቤተሰቦች እንጂ ዝም ብዬ ማንንም ሰው አልጠየቅም። ቤቴን ማጠገብ ቢሆን በዛው ባለው ላይ እንዴት አድርገው ሊጠቀሙ እንደሚችሉ መለኛ መሆንና ሌሎች ሰዎች ሌቨሬጅ ማድረግ ነው። በቃ በጣም ስማርት የሆነው መንገድ መጠቀም ማለት ነው።
ልጆች ትልቅ ቦታ እንዲደርሱ ከምናደርግበት መንገድ አንዱ ትምህርት ነው። ቁልፍና ወሳኝ ነገር ነው። ልጆች በተለይ ጥቁሮች ሆነን ወደዚህ ሀገር መጥተን ትልቅ ደረጃ ለመድረስ እና ልጆች በትምህርታቸው ስኬታማ እንዲሆኑ ከልጅነት ጀምሮ ምን አይነት ክትትልና ድጋፍ ያስፈልጋል?
ከልጅነታቸው ጀምሮ ታይም ማኔጅመንት ያስፈልጋል። ሁሉ ምን ልጆች ናቸው ጫውቱኝ ቢዚ ነኝ መሰራ ነገር አለ ለሽ ከመልቀቅ ሰዓት ሰዓት ታረጭለት የመኝታ ሰዓት አለ የማንበቢያ ሰዓት አለ ውጭ የመጫወቻ ሰዓት አለ የተለያዩ ነገሮች ከወላጅ ጋር ደግሞ የተለያዩ አክቲቪቲዎች ፓዝል ሊሆን ይችላል ጫውታ ሊሆን እየዲቨሎፕ ያደርገኝ እነዛ ነገሮች ከቤት ማድረግ ያስፈልጋል ከልጅነታቸው ያ ምን ይሆናል ልምድ ይሆንና ያ ሀቢት ኤቭሪዴይ ምንም ነገር ሲያደርጉ የሚያደርጉት ነገር አዲስ አይሆንባቸውም። የልጆች ስኬታማነትን ስታይ ወላጅስ ምን ይሆን ይመጣ? ከመጣንበት ምን እያየን ያደግ ነው? ምን ሰጣችሁ ያዝነው ነው? ከታላላቅ ሰዎች ለአንደኛው እናት ለምሳሌ መጽሐፍ ማንበብ ስለማችል ዘቅዘቅ እንኳን ይዛትን ብላፊቱ እየተቀመጠች ለፒኤችዲ ለሜዲካል ዶክተር ነገርቃች የአሜሪካዊት እናት አለች ለምሳሌ። ስለዚህ እነዛን ነገሮች ሳይ ዩኒቨርሲቲ ልኩ ምን እያደረገች እንደሆነ አታውቅም፣ ግን ልጁ ላይ ሳይኮሎጂካሊ ልትፈጥር የፈለገች ነገር ስላለ ብልህ እናት ስለሆነች ነው ያን ያደረገች።
ከክትትል ጎን ለጎን ደግሞ ወላጅ ልጆቹን ለስኬት ለማብቃት ከሚያስፈልገው ነገር አንዱ ገንዘብ ነው። በተለይ ወደ ዩኒቨርሲቲ ተማሪዎች ሲገቡ ከፍለው ነው የሚማሩትና ወላጅ የሚያስፈልጋቸውን ነገር ማሟላት መቻል አለበት። በዚህ ብዙ ወላጆች ሲቸገሩ ይታያልና ወላጆች የገንዘብ አያያዛቸው እዚህ ሀገር ሲመጡ ምን መምሰል አለበት?
ብዙ ነገሮችን ገንዘባቸው ገንዘብ እንዲሰራ ማድረግ የሚገባቸውን ቦታ ከእውቀት ጋር ያለመጨበጥ ያምን ነው። ፕሮዳክቶችን ወይም ደግሞ የተለያዩ ኢንቨስትመንቶችን ልጅ ኮለደ ጊዜ ጀምሮ ሰው ለምሳሌ ልጁን በምን እንደሚያስተምር ማወቅ አለበት። የስቴቱን ህግ ማወቅ አለበት። እኛ በምንኖርበት በቨርጂኒያ ለምሳሌ 23 ዓመት ሲሞላቸው ድረስ በራሳቸው ብድር መውሰድ አይችሉም። ስለዚህ ወላጅ የራሱን ክሬዲት ፍሪ አድርጎ እየጠበቀ ነው ለመበደር ወይስ ሌሎች ቦታዎች ላይ ትንሿን ገንዘብ ትልቅ ማድረግ እየሞከረ ነው የሚለው መልስ መሰጠት አለበት። ስለዚህ የራሴን ታሪክ ሳይሆን ፋይናንሻል ሰርቪስ ለሱ የሚያመጣውን ነገር ተጠቅሜያለሁ። ፋይናንሻል አድቫይዘር ከመሆኔ በፊት የትሬዲንግ ትምህርቶች ሰርች ትሬዲንግን ስለተማርኩ የተለያዩ ነገሮችን በራሴ የማደርጋቸው ለራሴ የጠቀሙ ነገሮች አሉ።
እንደምሳሌ ልቅሳቸው ነገሮች አሉ።
አዎ፣ ቤት ማከራየት፣ ፋይናንሻል ፕሮዳክቶች ላይ ከታክስ ነጻ የሆኑ ነገሮችን ወይም ደግሞ ወለድ ሊወልዱ የሚችሉ እንዴት አይነት መልቲፕላየር ያላቸው ምን ያህል ጊዜ ሊያዋሉት እንደሚችሉ በኮምፓውንድ ኢንትረስት ከውቀት ጋር ነው። ግን በጣም ብዙ እንደዛ ተብሎ እነዚህ ምን ፋይን ነው የሚል ንግግር አለ በኮሚቴያችን ነው። እንደዛ ሳይሆን ከቦታ ቦታ እየሄዱ ትርፋቸውንና ኪሳራቸውን ማየት መቻል አለባቸው።
ክሬዲታቸው በጣም ተበላሽቶ ያንን ማድረግ ለትምህርት ላይ መዋል የሚገባቸው ነገር መዋል ሲያቅታቸውም ይታያል። እና ምናልባት በዛ በኩል የምትመክሪያቸው ምክር ካለ?
እጅግ በጣም አንቺ ካልሽው በላይ እጅግ በጣም ተጨማሪ ነገር ሊሆኑ የሚችሉ ብዙ ነገሮች አሉ። ሰዎች ለምሳሌ ልጅ ወልደዋል እዚህ ጋር መጀመሪያ ያንን ልጅ ቦታ ለማድረስ የሚፈልገውን ነገር ከእኛ የሚጠበቀውን ነገር ስናቅ እነዚህ ነገሮች አይምሯችን ላይ ከመጡ አሁን ያንቻቻቸው ነገሮች ስለ ብራንድ፣ ስለ ሶሻል ላይፍ፣ ስለተለያዩ እቃዎች፣ መኪናዎች፣ ቤቶች ምናምን ስለመቀያየር አናስብም። ይሄ እኔም የማይደግፈው ነገር ነው። እና እነዚህ ነው በገንዘባቸው በኩል አጀስት የምናደርገው። ኒድስ አናሊሲሳቸው በሚሰራበት ጊዜ ራሳቸውን እንዲያዩ እናደርጋለን። እና ይሄ ነው ይሄ ነው ያለን ይህን ያደረግኩት የሚሉትን የሚያፉበትን የሚደነግጡበትን ጊዜ አለን።
በአሜሪካ ድምፅ አድማጮች ስም በጣም አመሰግናለሁ።
አመሰግናለሁ ስመኝ። መልካም ጊዜ።
ቆይታችሁ ከጋቢና ቪኦኤ ጋር ስለሆነ እናመሰግናለን። ወደ ተከታዩ ጥንቅር ደግሞ እንሻገር። የልደት ቀኗን በማህበራዊ ሚዲያ ላይ ገቢ በማሰባሰብ የኢትዮጵያ ልብ ህሙማን ህጻናት ከምትጠግን እንግዳ ጋር ያደረኩት ቆይታ ይሆናል።
ልደቴ ግንቦት 25 ነው። ፈረንጆች ደግሞ ጁንቱ ማለት እነዚህ ሁለት አመታት በተለይ ኮቪድ በነበረበት ወቅት በአሜሪካ እንደሚታወቀው ብዙ ነገሮች ተዘግተው ቤት ውስጥ ነበር የምናሳልፈውና ከተለያዩ ሀገሮች ቲክታክ ላይ ተገናኝተን አብረን ልክ እንደ ግሩፕ ሆነን የምንጫወት አንዳንዴ ጥያቄ የምንጠያየቅ ጥሩ ግሩፕ ነበረን እና ከእነሱ ጋር ባለን ግንኙነት ሰዓት ማስታወቂያ የሆን 100,000 ብር ለአንድ የልብ ህመምተኛ ህይወቱ ሊታደግለት እንደሚችል ሰማሁ እና በጣም አስደነገጠኝ። እኔ የልጆች እናት ነኝ። የህፃናት ነገርም በጣም ይይዘኛል። ከዚህ በፊትም የመጀመሪያ ልጃችንን ኤቫል አንተናን በወለድንበት ሰዓት የእሱ ልደት አስመልክተን ኢትዮጵያ እያለን እንደዚሁ ስጦታችሁን መጽሐፍ ስጡን የልጃችን ልደት ነው ብለን ሰብስበን ለክበበ ፀሐይ ወድቀው የተገኙ ህጻናቶች የሚያድጉበት ማዕት ሰጥተን ነበር። ያ ልምድ ነበረን እና እንዴ ለምን ያንን ነገር አሁን ስቲካክ ላይ አምጥቼ ያለንበት ሀገር ለመረዳዳትም የእያንዳንዱን ትንንሽ $5 ጀምሮ ብናዋጣ 100,000 ብር አይከብደንም ማለትኝና ነገርኳቸው እንዴ አይነት ማስተዋቂያ ይቻለው ምን ይመስላችኋል ብዬ ጓደኞቼን አማከርኳቸው። ጎን ለጎን ደግሞ ለሚቄዶኒያ ያረጋውያን እና ያምሩ ማን መርጃ ማዕከል ዳይፐርስ ሲሰበስብ ያቆኛል ብዙዎቹም ዶኔት ያደርጉ ነበርና እንዴ ደስ ይለናል የምትሰሪውን ስራ እናቃለን ስለዚህ ኃላፊነቱን አንቺ ወስደሽ ጊዜሽን ተሰጠሽ ለምን እኛ ማኪያቱን እንጠቃበት እንሰጣለን ያ ደግሞ ልጆችን ካተረፈ ደስ ይለናል አሉ። ልክ እንደዛ ነው የመጀመሪያውን ገንዘብ መሰብሰብ ጀመርኩ።
የመጀመሪያው 100,000 ብርን ስታሰባስቢ በምን አይነት መልኩ ነበር የምታሰባስቢው? ገቢ ለማሰባሰብ የምትጠቀሚው መንገድስ ምንድን ነው?
የመጀመሪያውን 100,000 ብር ስንሰበስብ ካሻ ቤል ቤንሞ ነበር የተጠቀምኩት። ላይቭ ላይ ሆኜ ነበረ ጓደኞች የሚሰጡኝን የገንዘብ መጠን እዛው እየተናገርኩ ሌሎችን ደግሞ የበለጠ እያነሳሳ የቻለ $100 $50 $20 $10 ገንዘቡን ደግሞ ማዋጣት ያልቻለ ላይቭን ሼር ያደረጉ ሊሰጡ ይችላሉ ብሎ የሚያስቡትን ሰዎች እየጋበዙ በእንደዚህ አይነት መንገድ ነበር 100,000 ብሩን የሰበሰብኩት። ባለቤቴ እንደዚህ አጋጣሚ አመሰግነው ሻልካለሁ ጋዜጠኛ እንተነ ከበደ በጣም መልካም ባል ነው። ማታ ላይ ልጆቼን ፒክ አድርጎ የማስተኛቱን የነሱን ነገሮች ሸክሜን ሁሉ እሱ ላይ ጥዬ ማታ የምተኛበትን ሰዓት ነው የምጠቀመው።
እንግዲህ ሰዎች ገንዘባቸውን ከሰጡ በኋላ ገንዘቡ የታሰበበት ቦታ ላይ መድረሱን ማረጋገጥ ይፈልጋሉ። በዛ ላይ ደግሞ ገንዘብ መሰብሰቡ ብቻ ሳይሆን የታሰበበት ቦታ ላይ ማድረሱም ወይም ቃል የተገባውን ገንዘብ በሙሉ ማሰባሰቡም የራሱ ተግዳሮቶች አሉትና ያጋጠሙሽ ተግዳሮት ምትያቸው ነገሮች ምን ነበሩ?
እውነት ነው እንደዚህ የእርዳታ ስራ ከታማኝነት ከግልጽነት ጋር ይሁን ይገባል ቀጣይነት እንዲኖረው ሰዎች ገንዘባቸውን ሲሰጡ የት እንደደረሰ ምን እንደተደረገበት ካወቁና ውጤቱን ካዩ የበለጠ መርዳት ይችላሉ። እኔ መጀመሪያ ሲልኩ ላይቭ ላይ ነው ማደርገው። ቅድም እንደነገርኩሽ ቀጥታ የትኛውም ሰው የላከውን የገንዘብ መጠን እየጠራው እዛው አንድ ላይ ሆነን ደምረን ከጨረስን በኋላ ቀጥታ በባንክ ቤት ወደ ልብ ማን ማዕከል ልካለው። ከዛ እነሱ ደግሞ ደረሰኝ ይሰጡኛል ያን ደረሰኝ ፖስት አደርጋለሁ እና ገንዘቡ የት እንደደረሰ ማን እንደታከመበት በሁሉም ሶሻል ሚዲያዎች ላይ ፖስት አደርጋለሁ። ልጃቴ ከመሆን ከሶስት ወይ ከአራት ወራት በፊት እየሰበሰብኩ በነበረበት ወቅት እኔ በቅንነት ገንዘብ መሰብሰብና መላኪን ብቻ ነበር ያየሁት። ለካ በዚህ ሀገር ህግ በግል አካውንት ከተለያየ ቦታ ገንዘብ እየመጣ ተሰብስቦ ወደ ሆነ ሀገር መላክ ግልጽ የሆነ ነገር ስለሌለው ተቀባይነት አልነበረውም እና ባንኪን ዘግቡብኝ ያ ነገር ትንሽ አስደንግጦኛል። ጉድቶች ነበረ መልካም ነገር እየሰራው ነው ብዬ አስቤ ባንክ ከዛ ሲዘጋና በኋላ ላይ ለክናቸው የሀገሩ ህግ ነው ማክበር አለብኝ ሰዎችንም ማማከርና ሳይከን ብዬ እንዴት ነው ሰው መርዳቴን ብቻ ሳይሆን ፋሚሊን ፕሮቴክት ማድረግ አለብኝ እንዴት አድርጌ ነው መቀጠል ያለብኝ ብዬ አሰብ ነን ፕሮፊት አደረኩት ከፍ አለ ማለት ነው። ቤዙ ሶሻል ሚዲያ ቢሆንም ላይፍ ፎር አፍሪካ ብዬ ኢትዮጵያውያንም ብቻ ሳይሆን አፍሪካውያንንም መርዳት የሚችል ድርጅት አድርጌ ፈቃድ አግኝቼ መስራት ጀመርኩ ማለት ነው። እንግዲህ ከቻሌንጅ ውስጥ ትልቅ መልካም ነገር አግኝቻለሁ።
እውነት ነው ያየሽበትን መልኩ ደግሞ ደስ ይላል። ሁሌም አንድ የሚሰርትን ነገር ውጤት ይዘው ነው የሚመጣው። እነዚህ አሁን ቲክቶክ ላይ የምታደርጊያቸው የተለያዩ ጨዋታዎች አሉ፣ ሰዎች ተጋብዣለሽ እና እስቲ ምን ምን ነገሮችን ያካተቱ ናቸው? ምን አይነት ጨዋታዎች ናቸው አድማጮች እንዲገባቸው?
ቻሌንጅ እንደራረጋለን ቲክቶክ ላይ እንግዶችን ይዤ ይገባለሁ። ሁለት ሆነን እንገባና ኮመንት ላይ ያሉ ሰዎች ይህንን ካደረገ እኔ ይህን ያህል ገንዘብ ከፍላለሁ፣ የተለያዩ ዱቄት ከተቀባ፣ እንቁላል ከጠጣ ተብሎ በተለያዩ ሶሻል ሚዲያዎች ያው እንደዚህ አይነት ቻሌንጆች ይታወቃሉ እና እኛም ለመልካም ነገር ለምን አንወስደውም ይህንን ብለን ነው ያሰብነው ልምድ የወሰድነው እና ከንቧ ፋሚሊ ነው ቻሌንጅን የወሰድነው። በዚህ አጋጣሚ አመሰግናቸዋለሁ። ደግሞ አንዳንዴ ደግሞ ሰዓሊዎች ስዕላቸውን ይሰጣሉ፣ ልብሶችን የሚሰሩ ሰዎች ልብሳቸውን ይሰጣሉ እና ጨረታ ይደረግና ደግሞ የተጫረፈበትን ገንዘብ ያህል ገቢ ይሆናል ለህፃናቱ ለሚደረገው እንቅስቃሴ።
እሺ፣ እስካሁንስ አሁን ለምሳሌ ምን ያህል ገንዘብ አሰባሰብሽ? አሳክቻለሁ የምትያቸው ግቦችስ ምንድን ናቸው?
መጀመሪያው ከትንሹ ገንዘብ ጀምሮ ከ100,000 ብር እንግዲህ አንድ ህፃን ማሳከሚያ ነበር 100,000 ብር። ከዛ ጀምሮ ሰበቦችና ምክንያቶች እየፈጠረን ያው ልጆቹ እንዲታከሙ 800,000 ድረስ ሰበሰብኩ። በኋላ ላይ 500,000 አልኩና ተሳካ። በጣም ገረመኝ። አምስት ልጆች ማሳከሚያ ነው አልኩኝ። በኋላ ላይ ልደት ይደረሰ እኔ ከሆነ ለምንድን ነው 1,000,000 አቅጂ 10 ህፃናት የማይታከሙት አልኩኝ። ከዛ 1,000,000 ተሳካ። የዛሬ አመት ልደት ላይ 10 ህፃናቶች፣ ከዛ በፊት 800,000 1.8 ሚሊዮን ሆነ። አሁን ልደቴ ትልቅ ነበር። እቅዴ እውነት ለመናገር 10,000,000 ነበር ማሰባሰብ ያቀድኩት፣ ግን በተለያዩ ቦታዎች እርዳታ እየተሰበሰበ ነበር። የኔ ግል አካውንቴ ላይ ያን ሁሉ ገንዘብ መሰብሰብ አይቻልም እና ያን ፕሮፊቱ መጨረስ ነበረበት እና በዛ ምክንያት ኩኝ 1.2 ሚሊዮን ሰበሰብ። ያ ደግሞ የ12 ህፃናትን ህይወት ይታደጋል ማለት ነው። እንግዲህ በእነዚህ 2 ዓመታት ለልብ ህሙማን ህፃናት ማዕከል 3 ሚሊዮን ብር ሰብስብ ያለው የኢትዮጵያ ብር 30 ህፃናቶችን የሚያሳክም ማለት ነው። ነገር ግን ይህንን ገንዘብ ሳሰባስብ የኔ ብቻ ውጤት አይደለም። ገንዘባቸውን በተለያየ የኢትዮጵያ ክፍል ሆነው ሳያውቁኝ አንድ ቀን እንኳን ሳያገኙኝ ገንዘባቸውን ያዋጡ የሶሻል ሚዲያ ጓደኞቼ፣ ፎሎወሮቼ፣ ቤተሰቦቼ፣ ጓደኞቼ በጣም ደጋግ የሆኑ ጥሩ ልብ ያላቸው ሰዎች እርዳታ ስለተጨመረበት 3 ሚሊዮን ብር የመሰብሰብ እድሉን አግኝቻለሁ።
ቀጣይ ምንድን ነው እሱ አላማሽ?
በቀጣይ የማስበው ነገር እንግዲህ አንድ ነገር ላይ ትኩረት ማድረግ ስለምፈልግ አሁንም የልብ ህሙማን ህፃናቶችን ሶሻል ሚዲያውንም ቤዝ በማድረግ እዚሁ ደግሞ ኤሪያችን ላይ እየሰሩ ያሉ ንግድ ቤቶችንም በመጠየቅ በሚችለው አጋጣሚ ሁሉ የልብ ህሙማን ህፃናቶችን እያገዝኩ መቀጠል እፈልጋለሁ። የሀገራችንን ነገር ደግሞ የተወሰነ መስራት ከቻልን በኋላ እያደገ ሲሄድ መቼ እንደሆነ ምን ያህል አመት እንደሚወስዱ ባላውቅ እንኳን ትልቁ ህልሜ ደግሞ ከኢትዮጵያ አልፎ አፍሪካን ማገዝ።
እንግዲህ አሁን ብዙ ነገሮች አስተካክተሻል፣ ወደ ድርጅትም ተሻግረሻል። እንደ ግለሰብ ደግሞ ከሰሞኑ ላንድ ሽልማት ተሻሽ። ስለዚህ እስቲ ስለሱ ንገሪኝ።
የልጆቹ ህይወት መዳን ለእኔ በጣም ትልቁ ሽልማት ነው። ግን ደግሞ በመድረክ ላይ በህዝብ ፊት ደግሞ አክብረው ይህ ነገር ትልቅ ስራ እየሰራች ነው፣ እቺ ልጅ ልናበረታታት ይገባል፣ በቀጣይ ደግሞ ብዙ አደራ ጥለንባታል እንደማለት ደግሞ ጣፋጭ ህይወት ሽልማት አሁን ለሁለተኛ ጊዜ የተደረገ ሶሻል ሚዲያ ላይ መልካም አሻራቸውን ያሳረፉ ወጣቶችን የሚሸልሙበት ፕሮግራም ነው። ስለሸለሙኝ ተወካዮቼን ልኬ ሽልማቱን ተቀብለውኛል። በጣም ደስ ብሎኛል። ይህ ላይ ቀላል ነገር አይደለም እና አደራ እንደጣላችሁብኝ ተሰምቶኛል። የበለጠ እሰራለሁ። ክበሩልኝ ማለት እፈልጋለሁ።
እንኳን ደስ አለሽ በድጋሚ። እሺ ህይወት፣ በጣም ነው የማመሰግነው።
እኔም በጣም አመሰግንሻለሁ።
ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። እሁድ ምሽታችሁን ከኛ ጋር ለማሳለፍ ስለመረጣችሁ አብዝተን እናመሰግናለን። ሃምሊን ፊስቱላ ሆስፒታል በፊስቱላ የተጎዱ ታካሚዎች አገግመው ህይወታቸውን ለመምራት እንዲያስችላቸው ከዓመት በፊት የደስታ መንደር የተሰኘ መንደር የገነባ ሲሆን አካባቢውን በአረንጓዴነት በማልማት ስነ ምህዳሩን በመጠበቅ እና ለህብረተሰቡ አገልግሎት ሲሰጥ የቆየበት ግምት ውስጥ በማስገባት የአዲስ አበባ አስተዳደር በቅርስነት ሊመዘግበው በሂደት ላይ ይገኛል። የሆስፒታሉ ዋና ስራ አስፈጻሚ አቶ ተስፋዬ ማሞ ከአሜሪካ ድምጽ ጋር ባደረጉት ቆይታ የፊስቱላ ተጠቂዎች በአካላቸው ላይ ከሚደርሰው ጉዳት በተጨማሪም ከሚያጋጥማቸው የአእምሮ ጭንቀትና መገለል እንዲያገግሙ የተቋሙ አረንጓዴ መሆን ስነ ልቦናቸውን በማረጋጋት እንደሚያግዛቸው ተናግሯል። ከአቶ ተስፋዬ ጋር ቆይታ ያደረገችው ስመኝሽ የቆየናት ቀጥሎ ይቀርባል።
ዶክተር ካትሪን ሃምሊንና ባለቤታቸው ዶክተር ሪጅ ሃምሊን ከ60 አመት በፊት ወደ ኢትዮጵያ ሲመጡ በቀድሞው ልዕልተ ጸሐይ ሆስፒታል የአዋላጅ ነርሶች ኮሌጅ ለማቋቋም ነበር። ሆኖም በርካታ ወጣት ልጃገረድ ሴቶች በፊስቱላ በሽታ ተጠቅተው ሲያዩ ልባቸው በመነካቱ መርዳት አለብን በሚል የፊስቱላ ቀዶ ጥገና ለብቻ ነጥለው መስራት ጀመሩ። የታካሚዎች ቁጥር ግን ሆስፒታሉ ከሚችለው አቅም በላይ በመሆኑ እንደ አውሮፓውያን አቆጣጠር በ1974 የአዲስ አበባ ፊስቱላ ሆስፒታልን መሰረቱ። የሃምሊን እንክብካቤ በመባል የሚታወቀው የህክምና አሰጣጥ ልጃገረዶችና ሴቶች ከፊስቱላ በሽታ ታክመው ሽንትን ካለመቆጣጠር ችግር እንዲድኑ ማድረግ ብቻ ሳይሆን ተያይዘው ከሚመጡ እንደ ጭንቀት፣ ተስፋ መቁረጥና የመገለል ስሜት እንዲያገግሙ ማድረግንም እንደሚያካትት የሆስፒታሉ ዋና ስራ አስፈጻሚ አቶ ተስፋዬ ማሞ ገልጸውልናል።
ያጋ በሚመጡት ፔሸንቶቻችን ያየነው ምንድነው አብዛኞቹ ትዳራቸው ይፈርሳል ሁለተኛ ልጃቸውን አጥተዋል ሶስተኛ ከሚወዷቸው ቤተሰብ አባላት ያገሏቸዋል ለምሳሌ በከፍት ማደሪያ ጋጣ ውስጥ እዛ እንዲተኙ ተደርገው እዛ እንዲኖሩ ተደርገው በቀን አንድ ጊዜ ምግብ እየተጣለላቸው ይኖሩ እንደዛ አይነት ስቶሪ ገጥሞናልና ማለት ነው በዚህ ሁሉ ውስጥ አልፋ መስመጣ ሴት በከፍተኛ ሁኔታ አምሮዋ ተጎድቶ ተስፋ ቆርጣ ነገር ሁሉ ጨልሞባት እና አንዳንዶቹ ራሳቸውም እንደነገሩን በራሳቸውን እንኳን ለማጥፋት የሚፈልጉበት ሁኔታ ውስጥ ሆኖ ነው የሚመጡት ማለት ነው።
ወደ ሃምሊን ፌስቱላ ሆስፒታል የሚመጡ ታካሚዎች ከአካላቸው እኩል የአይምሮ ጤናቸው እንዲስተካከልና በራስ መተማመናቸው እንዲመለስ ታዲያ ተስታመንደር ተመሰረተ። ከአዲስ አበባ 17 ኪሎ ሜትር ወጣ ብሎ ቡራዩ ወይም በቀድሞ አጠራሩ ታጠቅ አካባቢ የተመሰረተው ይህ መንደር ከጤና እንክብካቤ ባሻገር ተከታታይ የባለሙያ ምክር፣ መሰረታዊ ትምህርትና የሙያ ስልጠናም ይሰጣል።
ዴሪ ፋርም ወይም ደግሞ የላም ወተቶችን በመጠቀም ወተት ማምረት መቻል ዶሮ እርባታ እናሰለጥናቸዋለን እንዲሁም ደግሞ የእርሻ ስራ እናሰለጥናቸዋለን የተለያዩ አትክልቶችን ፍራፍሬዎችን እንዴት ማምረት እንደሚችሉ እናሳያለን ይሄ ሁሉ ነገራችን ላይ ደስታ መንደር ነው ያለውና ንብ እርባታ አለ እና ሌሎችን በርካታ የሆኑ ስልጠናዎች የሚያገኙበት ቦታ ነው ማለት ነው።
እንግዲህ መንደሩ ከ20 አመት በፊት ሲመሰረት በዛን ጊዜ እንግዲህ ያየር ንብረት ለውጥ ይሄ ያየር ንብረት ጉዳት የምንለው ገና ጥንት ሐሳቡ እንኳን እንዳሁኑ በደንብ በማይንሸራሸርበት ጊዜ ነበር። ግን መንደሩ ሲመሰረት አካባቢውን በማልማት ተፈጥሯዊ ስነ ምህዳሩን በጠበቀ መልኩ መሰረት ተደርጎ ነውና በዛን ጊዜ ይሄ እንዲሆን አካባቢ ጥበቃ ላይ ፎከስ ያደረገው ስራ የማን ሐሳብ ነበር?
እነዚህ ፔሸንቶች ሲመጡ ከገጠር ስለሆነ የሚመጡት ገጠር የነበሩበት ቦታ ዛፎች ነበሩ፣ አበቦች አሉ፣ ሳር አለ። በጣም ደስ የሚል ከባባዊ ሁኔታ ነው ያለውና አንደኛ ቤተኝነት እንዲሰማቸው ሲመጡ በቃ ከተማ ሲመጡ እንዳይፈሩ ሂሊንግ ፕሮሰሱ ኮምፕሊት እንዲሆን ጥሩ ኢንቫይሮንመንት መፍጠር አለብን ብለው ይሄንን ዶክተር አሜን ወሮነት ያመጡት ሐሳብ ነው። ሁለተኛ ራሱ ቤቶቹን እዚህ አዲስ አበባ ፊስቱላ ሆስፒታል ያሉትንም ቤቶቻችንን እንዲሁም ደግሞ ደስታ መንደር ያሉትን እንደሄደሽ ብታያቸው ጎጆ ቤት የሚመስሉ ናቸው ቅርጻቸው ማለት ነው። እና ይህም ሆን ተብሎ የተደረገ ነው። ለምንድነው ሲመጡ ልክ ያንን ገጠር የነበሩበትን ሁኔታ ሚሚክ እንዲያደርግ እንዲመስል ተደርጎ የተሰራ ነው። በዚህም ግቢ ሆነ በደስታ መንደር በጣም በርካታ ዛፎችና አበቦች አሉ፣ በጣም የሚያምር ሳር አለ።
የደስታ መንደር ላይ ሰው ሰራሽ ሐይቅም እንዲኖረው ተደርጎ ነበር?
አዎ፣ ሰው ሰራሽ ሐይቆችም አሉ። በነገራችን ላይ እዛ ሐይቆች አሁን ሄደሽ ብታይ ዳክዬዎች ይሰበሰባሉ፣ አሳም ራሱ ዴቨሎፕ ማለት ጀምረናል ማለት ነው። እዛ በዚህ ሰው ሰራሽ ሐይቅ አለ፣ በጣም የሚያምር ነው። የተፈጥሮ ከባቢው አየር እኛ ዛፍ በነገራችን ላይ ለአካባቢው አደጋ ሲሆን ወይም ለመውደቅ ሲደርስ ካልሆነ በስተቀር ዛፍ አንቆርጥም። በየአመቱ ደግሞ ለረጅም ጊዜ የቆየ በየአመቱ የሚደረግ አሁን በቅርብ ጊዜ በኢትዮጵያ ውስጥ ከሶስት አራት አመት ወዲህ ዛፍ የመትከል አዲስ ባህል እየተፈጠረ ነው። ነገር ግን እኛ ከዛ በፊት በየአመቱ ዛፍ እንተክላለን። ደስታ መንደር ማለት ነው። ዋንዛ አለን፣ ወይራ አለ፣ ዝግባ አለ፣ ባህር ዛፎች አሉን፣ ኮተን ትሪ አለን፣ ቁልቋል ዛፍ ትልቁ አለን፣ ግራቪሊያ አለን፣ ጃካራንዳ አለ፣ የሾላ ዛፍ አለ፣ ኮሶ አለ፣ ጥቁር እንጨት አለ። ከዚህ በላይ በጣም ብዙ አይነት ዛፎች አሉ።
ስነ ምህዳሩን የጠበቀ መሆኑ፣ አረንጓዴነትን የሚያበረታታ መሆኑ በተለይ ከፊስቱላ በሽታ ለሚያገግሙ ታካሚዎቻችሁ ምን አይነት ስሜት ይፈጥራል?
በጣም የሚገርም ነው። ብዙዎቹ እዚህ ከመጡ በኋላ ለመመለስ ሁሉ የሚቸገሩ አሉ። ምክንያቱም የተሟላ አገልግሎት ነው እዚህ የሚሰጣቸው። በጣም ጥሩ ሕክምና ይሰጣቸዋል። ጥሩ የሆነ ንጹህ ልብስ ለብሳሉ። ጥሩ የሆነ መኝታ ላይ ይተኛሉ። በጣም የተመጣጠነ በጥናት ላይ የተመሰረተ ምግብ ይበላሉ። በጣም ጥሩ መልክ ይኖራቸዋል። ደስተኛ ይሆናሉ። ቅድም እንዳልኩሽ የአእምሮ ህክምናም ሳይኮሶሻል ሰፖርትም ስለምንሰጥ ሙሉ ጤንነታቸው ነው ሪስቶር የሚያደርገው እና ለመመለስ የሚቸገሩበት ጊዜ አለ። ሌላው ያው ኢንቫይሮንመንቱ ደግሞ በዛፍና በአበቦች በሳር ብትመጪ፣ አሁን ለምሳሌ እዛ ሳር ላይ ተኝተው ታገኛቸዋለሽ።
ከታካሚዎቹ ባሻገር ደግሞ ምናልባት ለአካባቢው ማህበረሰብስ አስተዋጽኦ አድርጓል?
በትክክል በነገራችን ላይ በርካታ የዱር አራዊት አሉ። በደስታ መንደር ጅብ ለምሳሌ አለ፣ ድኩላ አለች፣ ሌሎችም በርካታ አራዊቶች አሉ። ጸጥ በሚልበት ሰዓት ሲወጡ እናያለን። ስለዚህ ያ ግቢ በከፍተኛ ሁኔታ አካባቢው የተጠበቀ ስለሆነ የከተማውና የመኖሪያ ቤት መስፋፋት ወደኛ አልመጣም ማለት ነው። አካባቢውን እየጠበቅን መስፋፋትና የጫካውን መመንጠር ተከላክለናል ማለት ይቻላል።
የአየር ንብረት ለውጥን ለመግታት በሚደረገው ጥረት ውስጥ እያደረጋችሁትን ያለውን አስተዋጽኦ እንዴት ታዩታላችሁ? እንዳሉኝ በቅርስነት ለመመዝገብም ጥያቄ እስከ ማስጠየቅ የደረሰ ስራ ነውና የምትሰሩት?
እንደሚታወቀው ክላይሜት ቼንጅ የሚባለው ነገር እውነት ነው። የዓለም ሙቀት መጨመር እና ይሄ ካርበን ኢሚሽን የመጨመር እና አጠቃላይ ያለውን ስነ ምህዳር በዓለም ደረጃ የሚጎዳ ነገር እንዳለ ይታወቃል። አሁን ሙሉ ለሙሉ የምንጠቀመውን ኃይል ከታዳሽ ኃይል ለማግኘት በተለይ ደግሞ ከሶላር ፓወር ለማግኘት ኦልሬዲ እየተነጋገርን ነው ማለት ነው። የውሃ አጠቃቀማችንን በጣም ለማሻሻል እንሰራለን ብለናል። በዚህ ሰስቴይናቢሊቲ ፕሮግራም ሙሉ ለሙሉ በውሃ ራሳችንን ለመቻልና ሰስቴይናብል የሆነ ኢንቫይሮንመንት ለመፍጠር ይሄን መከዳለን ማለት ነው። ሰዎች ሙሉ ፈውስ እንዲያገኙ፣ በነገራችን ላይ ሰዎች ብቻ ሳይሆን የሚመጡ እንግዶችን ደስ ብሏቸው ረክተው ግቢ ውስጥ ቁጭ ብለው በጣም ታድሰው ነው የሚሄዱት። በጣም ማንኛውም ጎብኚ ማለት ነው።
አቶ ተስፋዬ በጣም ነው የማመሰግነው። ሀምሊን ፊስቱላ ሆስፒታል ለሆስፒታሉ ተገልጋዮች ብቻ ሳይሆን ለአጠቃላይ ማህበረሰቡ ምሳሌ የሚሆን አካባቢን ስነ ምህዳር በመጠበቅ ለህብረተሰቡ ትልቅ አስተዋጽኦ የሚያደርግ ስራ እየሰራችሁ ነው። ዛሬ ከኛ ጋር ቆይታ ስላደረጉ በጣም እናመሰግናለን።
እኔም ስለጋበዝሽኝ አመሰግናለሁ። እግዚአብሔር ይስጥልኝ።
Marolala yalane malimane yan chingala Mariye ye marishat marolala yalane malimane yan chingala
አድማጮቻችን ስለነበረን ቆይታ እያመሰገንን የእሁድ ሰኔ 5 2014 ዓ.ም መሰናዶ እዚህ ላይ ተጠናቀቀ። በነገው ምሽት በመደበኛው መርሃ ግብር እንጠብቃችኋለን። ኤደን ገረመው መሰናዶን እየመራው፣ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። ሰላም ጤና ይስጥልኝ። ደህና ደሩ። And down, mare, mare.